ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጳጉሜ 5 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዘረኛው የህዳጣን ቡድን ወያኔ በምዕራባውያን ድጋፍ ስልጣን ከያዘ ጊዜ ጀምሮ ለስልጣኑ መደላደል እንዲረዳው በጠባብ ብሔረተኞችና ለሆዳቸው ባደሩ የእንግዴ ልጆች ሲጠቀም እንደነበር አሁንም የሚታይ ነው። ተረኛንን ባዮቹም ተወለድንበት ካሉት ጎጥ ያልወጡ ለመሆናቸው ተግባራቸው ምስክር ነው። ወያኔ ኢህአዴግን ለማስወገድ የተጀመረው ትግል ለጊዜው የተደናቀፈ ቢመስልም የዘረኞቹ አላቅም መወራጨት ይበልጥ እያፋፋመው እንደሚሄድ እሙን ሆኗል። በሰኞ ምሽት ዝግጅታችን ዳግም ምን አሴሩብን በሚል ርዕስ የጀመርነውን ጽሑፍ ሁለተኛ ክፍል በቅድሚያ ካቀረብን በኋላ አምስት አዲስ ስርዓት እንዲታነጽ በሚል ርዕስ ከዝግጅት ክፍላችን ከዚህ ቀደም የቀረበ ጽሑፍ፣ በመጨረሻም ኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የሽግግርን ጥያቄ አስመልክቶ በመጋቢት ወር 2010 ዓመተ ምህረት አቅርቦት የነበረውን ትንታኔ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። የተባበሩት መንግስታት ድርጅት ባለስልጣን ኢትዮጵያ ያለባትን ዕዳ እንድትቀንስ አሳሰቡ። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ቬራ ሶንግዌ ይህን መልእክት ያስተላለፉት አዲስ አበባ በሚገኘው የመሰብሰቢያ አዳራሽ ውስጥ ለኢትዮጵያ ኢኮኖሚ ጉዳይ እየተካሄደ በሚገኘው ስብሰባ ላይ ሲሆን የኢትዮጵያ የውጭ ዕዳ ባለው መሰረት የሚቀጥል ከሆነ የማትወጣበት የዳማት ውስጥ ልትገባ ትችላለች በማለት አስጠንቅቀዋል። ባለስልጣኗ ጨምረው እንዳሳሰቡት እንደ ቻይና፣ ቪየትናም እና ላኦስ የመሳሰሉ አገሮች ባለፉት 40 ዓመታት ከድህነት ጀምረው እያደጉ የመጡ አገሮች መሆናቸውን ጠቅሰው ኢትዮጵያም ይህን ልታደርግ እንደምትችል ተናግረዋል። ዋና ጸሐፊዋ በተጨማሪም አገሪቷ በኢኮኖሚ ለማሳደግ ምርታማነት መጨመር፣ የውጭ ባለሀብቶችን በተገቢው መንገድ ማስተናገድና ሁሉም ህዝብ የኤሌክትሪክ ኃይል ተጠቃሚ እንዲሆን ማድረግ ያስፈልጋል ብለዋል። 100% የሚሆነው የቪየትናምና የቻይና ህዝብ፣ 94% የሚሆነው የላኦስ ህዝብ የኤሌክትሪክ አገልግሎት የሚያገኝ ሲሆን በኢትዮጵያ ግን 40% ብቻ እንደሆነና አገልግሎቱም ካለመኖር እንደማይሻል ይታወቃል። እስከ ህዳር ወር 2011 ዓመተ ምህረት ድረስ ኢትዮጵያ ያለባት ዕዳ 52.5 ቢሊዮን ዶላር ሲሆን ከዚህ ውስጥ 27 ቢሊዮን ዶላር የውጭ ዕዳ መሆኑን ያገዛዙ የገንዘብ ሚኒስቴር ሰሞኑን መግለጹ ይታወሳል። የኦሞ ኩራዝ ስኳር ፋብሪካ ሰራተኞች ከፍተኛ ችግር ውስጥ መግባታቸውን ገለጹ። የኦሞ ስኳር ሰራተኛ ማህበር ለስኳር ኮርፖሬሽን አስተዳደርና ለተቋሙ መሰረታዊ ሰራተኛ ማህበር በጻፈው ደብዳቤ ሰራተኞቹ በማሳና በሌሎች ስራ ቦታዎች እንዲሁም በሚጓጓዙበት ወቅት ከፍተኛ ጥቃትና ግድያ በተደጋጋሚ እየተፈጸመባቸው መሆኑን ገልጿል። ቀደም ብሎ ችግሩን በመዘርዘር ለወረዳ፣ ለዞንና ለክልል እንዲሁም ለኮማንድ ፖስት አቤቱታ ያቀረበ መሆኑን ገልጾ ችግሩ ግን እስካሁን ምንም መፍትሄ እንዳላገኘ ማህበሩ ይፋ አድርጓል። በአካባቢው በሚኖሩ የተለያዩ ብሔረሰቦች መካከል ያሉ ግጭቶችና አለመግባባቶች ችግሩን እንዳባባሱት በደብዳቤው ላይ ተገልጿል። ችግሩ የህልውና ጉዳይ ስለሆነ ኮርፖሬሽኑና መሰረታዊ ማህበሩ ከሚመለከታቸው የመንግስት አካላት ጋር ተነጋግረው በሰራተኞች ላይ እየተካሄደ ያለውን ግድያ በአስቸኳይ እንዲያስቆሙ ጠይቀዋል። 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማት የመስከረም 4 ቀን ሰልፍ እንደሚያስተባብሩ ጋዜጣዊ መግለጫ ሰጥተዋል። ተቋማቱ በሰጡት መግለጫ የሰልፉ ዓላማ በቤተ ክርስቲያኗና በምዕመናኗ ላይ እየደረሰ ያለውን ግፍና ሰቆቃ እንዲቆም በመጠየቅ እንጂ ከኦሮሚያ ቤተ ክህነት ጋር ሆነ ከባልደራስ ድርጅት ጋር ምንም ግንኙነት የለውም ብለዋል። አርብ መስከረም 2 ቀን ሌላ መግለጫ የሚሰጡ መሆናቸውንም ገልጸዋል። መስከረም 4 ቀን በአውሮፓና በአሜሪካ ተመሳሳይ ሰልፎች ለማካሄድ ዝግጅት እየተደረገ መሆኑ ተዘግቧል። ከሰኔ 15ቱ ግድያ ጋር በተያያዘ ታስረው ከነበሩት መካከል ጋዜጠኛ በሪሁን አዳንና ሌሎች 5 ሰዎች ላለፉት 2 ወራት ተኩል ከፍተኛ ምርመራ ሲደረግባቸው ቆይተው ምንም አይነት ማስረጃ ሊቀርብ ባለመቻሉ ተለቀዋል ተብሏል። በተመሳሳይ ከተያዙት 100 የሚቆጠሩ ኢትዮጵያውያን መካከል እስካሁን በማስረጃ ተረጋግጦባቸው ክስ የተመሰረተባቸው አለመኖራቸው ያገዛዙን ምንነት ያጋልጣል ተብሏል። በሺዎች የሚቆጠሩ አሁንም በእስር እየተሰቃዩ መሆናቸው ይታወቃል። የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ሰሞኑን ባወጣው ልዩ ዘገባ ጋዜጠኞች በመከታተል በመሰለልና በመጨቆም በኩል ቀዳሚ ናቸው ከተባሉት የዓለም 10 አገሮች መካከል የሻቢያ ገዛት የሚያስተዳድራት ኤርትራ አንደኛ መሆኗን ዘግቧል። ሌሎቹ ሰሜን ኮሪያ፣ ቱርክሜኒስታን፣ ሳውዲ አረቢያ፣ ቻይና፣ ቪየትናም፣ ኢራን፣ ኢኳቶሪያል ጊኒ፣ ቤላሩስና ኩባ ሲሆኑ የሚታወቀው ጋዜጠኞችን የማሰር የማፈንና የማሰቃየት እንዲሁም የማሳደድ ተግባር ውጪ ልዩ የሆነ የመሰለያና የመከታተያ መሳሪያዎች እንደሚጠቀሙ ዘርዝሯል። በኢትዮጵያም በአሁኑ ወቅት ያለው አገዛዝ በጋዜጠኞች ላይ አዲስ ዘመቻ እያካሄደ መሆኑንና በርካታ እስረኞች ማገቱን ድርጅቱ ቀደም ብሎ መዘገቡ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። ደግሞ ምን አሲሩብን ክፍል 2 ዘረኞቹ የፈለጉትን ቢያቀዱ የሚማላላቸው ህዝብ ለሴራቸውና ለተንኮላቸው ሰለባ ሆኖ ሲገኝ ብቻ ነው። ምርጫ ሲሉ ተኮልኩሎ ድምጽ ከሰጠ ወደደ ጠላ ተባባሪ ሆነ ማለት ነው። መደረግ ያለበትን ማዕቀብ ከረሳም እንዲሁ ይባስ ብሎ ለገዳዮቹ ገንዘብ ካዋጣ በራሱ ላይ ገመድና ተጠቀ ማለትም ነው። ካየነው سنነሳና ተመክሮን መሰረት ካደረግን ግን ባንዳውን አርበኛ ገዳያችንን ወዳጅ ማለቱ ዝንባሌያችን አብሮን የዘለቀ ነው። አድርባዮች፣ ባንዳዎች፣ ነፍሰ ገዳዮች፣ አንጃዎች ስንቱን ግፍ ፈጽመውብን ሸፍጥ አሸክመውን ሳይውል ሳያድር ወዳጅ ብለን ማቀፉ ማሪ ብሎ ማወደሱ በትግላችን ላይ የዋልዮሽን ሲያሰፍንብን ባሽቷል። ወሬ ያልታሰረውን ማንዴላ፣ ባሩድ ያልሸተተውን የጦር ማሪ፣ አውደልዳዩን ቴዎድሮስ፣ ቀይ ሽብርተኛውን አገር ወዳድ፣ የወያኔን ቅጥረኛ ተፎካካሪ ያጣ ያማራ ጠበቃ ወዘተ ስንል ከርመናል። ሳይውል ሳያድርግን ክደውናል። ዛሬ ሹሞቹ ካወናበዱን በኋላና ማንነታቸውን ካወቀንባቸው በኋላ የህዝብ ታዳጊና ተከላካይ መስለው መድረክ ማጣበብን ይዘዋል። ትላንት ላስተላለሉን ዛሬ ቃል ቀይረው ሲውገረገሩ ማጨብጨብ መቆም ያለበት ነው። የሃፓና የህዝብን መፈክር በጠራራ ፀሐይ ሰርቀው አለና ሲሉ እሰየውን ትቶ ቀድሞ መቅረብ ያለበትን ጥያቄ ሁሉ ማስቀደምና ሐቀኛውን ከአስመሳዩ መለየት ያስፈልጋል። ሴራቸውን ማክሸፍ የምንችለው በዚህ መንገድ ብቻ ነው። ካልሆነማ ዘረኞቹ በጋራም በተናጠልም ሊጫወቱብን በንቀት ተነስተዋል። በመሰረታዊ እምነትና ማንነት ላይ በሃይማኖት ላይ ሊጨፍሩና አምልኮተ ባዕዳቸውን ሊጭኑብን የተነሱት ውድቅ መሆን አለበት። ጠመንጃም ካልተኮሱበት በድን እንጨት ነው የተባለውን መርሳት አይገባም። በርግጥ በውስጣቸው መናቅ የሌለበት ቅራኔ አለ። በአማራውና በኢትዮጵያ ላይ ያላቸው የጋራ ጥላቻ ግን እንደ ሙጫ ሆኖ እርስ በርስ ያጣብቃቸዋል። የስልጣን ጥም ግን ደርግን እርስ በርሱ ወያኔን እርስ በርሱ እንዳባላው ያየነው ነውና ለነዚህም አይቀርላቸውም። አይቀርም ብሎ መጠበቁ ግን የሚቻል አይደለም። የሀገራችን ሁኔታ የሚያዝናና ወይም ጊዜ የሚሰጥ አይደለም። ወያኔም በለመደው ይቢሆን ባይሆን ሁለት ባላ ላይ ተንጠልጥሎ ያለ ነው። ከሆነ ወደ ድሮ ቦታው ወይም መሰል ሁኔታ ሊመለስ ይከጅላል። ካልሆነ ደግሞ የማያዋጣውን ግንጠላ ሊሞክርም በመዘጋጀት ላይ ነው። ዘኮነ ኮይኑ እንዲሉ ግን ለኢትዮጵያ የሚበጃት አይሆንም አይደለምም። ለሕዝብ፣ ለአማራው፣ ለመላ ኢትዮጵያ፣ ለኦርቶዶክስ ሃይማኖትና ለአማኞች ሁሉ የሚበጅ ብቸኛ ድርጅት ኢሃፓ ለመሆኑ ደግሞ ምንም ጥርጥር የለውም። መለስ ብለን የሁሉንም ሰልፍና ሚና ስናይ በትቢያውና በጭቃው ገብቶ ሕዝብን ያላሳፈረ ያልጎዳ ይህ ድርጅት ብቻ መሆኑን ታሪክ ይመሰክራል። ለኢትዮጵያ ደሙን ያፈሰሰና የገበረው ይህ ድርጅት ዛሬም በአገር ጠላቶች የሚጠቃው አለምክንያት አይደለም። ከፖለቲካው መድረክ ሊያገሉትና የፖለቲካ ተካሾችን ቅድሚያ ሊሰጡ መወራጨታቸውም የሚታይ ነው። ለአገር በመቆሙ የትናንትም የዛሬም ከሃዲዎች፣ ባንዳዎች፣ ጠባቦችና ገንጣዮች እንዲሁም ለኢትዮጵያ ባርነትን ጥፋትን የሚመኙ ባዕዳን ሁሉ ጠላት ሲሉት ቆይተዋል። አባሎቹን አሳደዋል፣ ገድለዋል፣ አጥፍተዋል። አፍረተ ቢስ ቀጥረኞቻቸውንም አሰማርተው ዘመቻቸውን ቀጥረውበታል። ምን ወጥነውልናል? የኢትዮጵያን ሐቀኛ አገር ወዳድ ኃይሎች ማክሰምና አስመሳዮችና ባንዳዎችን ማስፈን ነው እቅዳቸው። ይህን ለመጋተርና ለማክሸፍ ማበር፣ መተባበርና መታገል ግዳጃችን ሊሆን ይገባል። ኢትዮጵያዊነት በሆነ መልኩ መሸርሸሩ ለዘረኞችም የሚጠቅም ነውና የሀገርን አንድነት መጠበቅ፣ ኢትዮጵያዊነትን ማስቀደም አስፈላጊ ነው። የብሔር መብት ተቆርቋሪ መስለው ኢትዮጵያዊነትን ሊንዱ የሚጥሩትን ሁሉ መቋቋም መቻል አለብን። ይህ በእንዲህ እንዳለ ሕዝብ ሲጠቃ ራሱን ለመጠበቅ ማድረግ ያለበትን ትግል ሊያደርግ ሲነሳ ማውገዝ አግባብ ያለው አይሆንም። ያለን ድርጅትና ታሪክ የሚያውቀውን ሕዝብም የለም ብሎ ማጓራት ያስገምታል እንጂ ብልህ አዋቂ አያሰኝም። ለአማራው ቆምን ባዮች አንዳንዶቹን ስናይ ግን በዚህ ሽፋን አሁንም ይህን ሕዝብ ለመጉዳት የተነሱና ለወያኔዎች የሚሰሩ ሆነው እናገኛለን። ሽንፍለው አዴን ምን ቢለፍፍ ለሕዝብ የሚጠቅም ሊሆን የማይችል የወያኔ ስናር ነው። ሰውን መገምገም የሚቻለው ስለ ራሱ ባለው ግምትና በሚያወራው ሳይሆን በድርጊቱና ተጨባጭ አቋሙ ነው። መታሰርና በገዢዎች ተንኮል መወገዝ፣ ለማሳመን መጠላት የተለመደ ማደናገሪያ ነው። እስረኛ መስሎ ከእስረኛ ተደባልቆ የታሰሩትን መሰለል ትላንት አልተጀመረም። ተላላ መሆን አይጠቅምም፣ ያስጠቃል። በሕዝብ ደረጃ መንቃትና ብልጥ ጮሌ መሆን ለሀገር ይጠቅማል። ሙሶሎኒ ኢትዮጵያን ሲወርና ሕዝብን ሊከፋፍል ሲጥር ለኢትዮጵያ ሰፊ ሕዝብ ተቆርቋሪ ነን ብሎ ሲወሸክት ቢያንስ የካቶሊክ ቤተ ክርስቲያን ኃላፊዎች ይህንኑ አስተጋብተው ጦሩን ባርከው ሰደውብናል። ከሚሊዮን ያላነሰ ዜጋም በወረራው አልቋል። የኢትዮጵያ ኦርቶዶክስ መቼም ቢሆን በቋንቋ መስክ ችግር የሌለባት ሆኖ ሳለ በዘመነ ምኒልክ ቅዱስ መጽሐፍ ራሱ በኦሮምኛ ተተርጉሞ መታተሙ እየታወቀ ዛሬ ሰበብ አስባብ ጎንጉነው ሃይማኖትንም ህዝብንም ለመጉዳት ተጀመረው ጸያፍ ድርጊት ከወዲሁ በጥብቅ መወገዝ ያለበት ነው። የሹሞቹ ጸረ ኢትዮጵያ መሰረታዊ ይዘትና ግብ በሃይማኖቶች ላይ አጥፊ ዘመቻን ማስፋፋቱ የሚጠበቅ ነው። የጽንፈኞች ስህተት ሳይሆን ያገዛዙ ፖለቲካ እንብርት ነው ማለትም ይቻላል። ሹሙ ፍቅር ወዘተ በሚል የሚያላዝነውና የሚያፈሰው ያዞምባ ማንንም ከእንግዲህ ሊያታልል አይችልም። ስርዓቱ መውደም መወገድ አለበት። ለዚህም ነው አገራችን ኢትዮጵያ ፍትህና ዴሞክራሲ ታገኝ ዘንድ ከአርባ ዓመት በፊት ጀምሮ ህዝባዊ መንግስት ይመስረት፣ የሽግግር ሂደት የዚሁ ማሟያ ይሁን ብለን ስንጮህ የቆየ ነው። ጠንቀኛው የወያኔ ህገ መንግስት ተብዬ መሻሩ ደግሞ ቀዳሚና ወሳኝ ሁኔታ ሲሆን ይባሉንበት ምርጫ የሚባለውም ከንቱ ነው። የምርጫ ህግ የተባለውና ስንቱን አድርባይ ቅስም የሰበረው ራሱ በገዢዎቹ ይወጣና ማንንም የማይወክል የማይጠቅም መሆኑ እንዳለ ሆኖ ለአድርባዮቹ ግን ምሳቸውን መስጠቱ የሚወገዝ አይደለም። የሽግግር መንግስት ምስረታን ይዘት ሁሉም በዝርዝር ሊረዳው የሚገባ ነው በሚል ከአመታት ጀምሮ ስንተችበት የቆየን በመሆኑ ዛሬ ይህን አማራጭ የሚፈልጉ መበርከታቸው ምንም እንኳ እውነት ከልባቸው ነው የሚለውን ጥያቄ ቢያስነሳም የሚደገፍ ነው። አንዳንዶች የህዝብን ጎራ ሊደባለቁ ሲነሱ ተሳስተን ነበር ማለት ይቅደም ብንል ማክረር አይሆንም። በወገኖቻችን ደም የጨቀዩትን ወንጀለኞችና ወያኔዎች ይመለከታል። የሽግግር ሂደትን አማራጭ እስካልተቀበሉ ድረስና ዘረኛ አምባገነንነትን እናሰፍናለን ብለው እስከተወጠሩ ድረስ በራሳቸውም ላይ ጥፋትን ከመጋበዝ እንደማያልፉ ሊረዱ የሚችሉት ጸረ ዘረኛ ትግላችንን ስናፋፍምና መቆሚያ መቀመጫ ስናሳጣቸው ብቻ ነው። የእርስ በርስ ትርምስ ወይም የመፈንቅል ሰለባ ይሆናሉ እንጂ ህዝብና አገርን እናጠፋለን የሚሉት የሚሳካ አይሆንም። በኃይል ደግሞ ብሔረተኝነታቸው ሊጭኑብን የሚቀጡትን በትግላችን የምናከሽፈው እንደሚሆን ጥርጥር የለንም። ህዝብንና የአገር አንድነትን ታሪክ የማያውቁ ውርጋጥ ገንጣዮች ሊያጠፉ ማንም አይፈቅድላቸውም። መፍትሄው በጋራ ትግል አገርን ማዳን ነው። ክላሽን ይዞ መንደር ለመንደር መዞሩ አገርን ከጥፋት አያድንም። ዋናው ተፈላጊው ተጨባጭና ጠላትን የሚያርበደብድና የሚያስወግድ ሁለገብ ትግል ነው። ኢህአዴግን ለማስወገድ እንደራጅ፣ ለወሳኝ ትግል እንነሳ፣ ኢትዮጵያዊነትን አናስነካ፣ ኢትዮጵያ በዘረኞች ላይ ድልን ትጎናጸፋለች።
Yeah. ከኢሳፋ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 Washington DC በኢሜል espic@aol.com ወይም etrp@eprp.com በፖስታ ሳጥን EPRP PO Box 73337 Washington DC 20056
አምን አዲስ ራአት ለማን በአጼው ዘመን የአጼውን ስም በከንቱ ማንሳት በክብረ ነክነት ያስቀጣ እንደነበር ሁሉ በዘመነ ደርግ ደግሞ በአብዮቱ ላይ ለማፈር አሟርተሃል ወይም አስባሃል በመባል አያሌ ዜጎች ተረሽነዋል። ዛሬ ደግሞ ጉድ ሳይሰማ መስከረም አይጠባም ነውና ከራሱ ጎሳ ወይም ነገር ውጪ በመሆናቸው ብቻ አንዴ ጸጉረ ልውጥ ናችሁ ሌላ ጊዜ ደግሞ የአይናችሁ ቀለም አላማረኝም በሚል ፈሊጥ ዜጎችን ሁሉ ከአጽመ ርስታቸው የሚያፈናቅል ጸረ ኢትዮጵያና ጸረ ትውልድ የሆነውን ወፍ ዘራሽ ወያኔን ጣለብን። ታዲያ ዱላ ወይስ መላ የሚለውን እንቶፈንቶ በተሰሙም እየፈረሰ ቀየውንም እንዲለቅ እየተገደደና ርስቱን እየተቀማ ላለው ድሃ አርሶ አደር ምን ትርጉም ይሰጣዋል? አድልባይነትን በሰለጠነ ፖለቲካ ከሽኖና አሳምሮ ከወያኔ ጋር ለመተሻሸት ከሆነ እርሱ የተበላ መላ ነው። ይሁን እንጂ ነገርን ከውሉ ቡናን ካቦሉ ነውና ዱላም ተባለ መላ ሁለቱም የአንድ ትግል ስልት አካል አምሳል መሆን ይችላሉ። ሁለ ገብ ትግል ሲቀዘቅዝ በእጅ ሲፋጅ በማንኪያ እንዲሉ ለነገሩማ እንደ ዘመኑ ቅብጢ ምሁር ሳይሆን የሀገራችን ገበሬኮ በደል ሲበዛበትና ውስጡ እርር ድብን ሲል ሳር ፍቃለው እንደማሽላ ነገር በሆዴ የተብላላ ይልና ያንጎራጉራል። ቀጥሎም መሄድ መሄድ አለኝ መንኮልኮል መንኮልኮል አፌ ባይናገር ሆዴ ይዟል ተንኮል ይላል የመከፋቱን ብዛትና ልክ ለመግለጽ አንጀቱም እርር ትክን ይያለ። አስከትሎም አረ ተወኝ አገር አረ ተወኝ መንደር እየሰማህ አውራ ያየህ ተናገር በማለት ማሳሰቢያ ስንኝ ይቋጥራል። ነገር ዓለሙን አይቶ ደስ ካላለው ደግሞ ዳመናው ሲዳምን ይወረዛል ገደል ዘገያል እንጂ መች ይረሳል በደል ወተት ይሸፍታል እንኳን ሰው ሲበደል በማለት ምርጫውን ያስተካክላል። አያይዞም ረጥራኝ ወንዙ ወረጥራኝ ዱሩ ላንተም ይሻልሃል ብቻን ከማደሩ በማለት ርችት አሰምቶ ይሸፍታል እንጂ ዱላ ወይስ መላ ያለ ራሱን አያማግጥም። የዚህ ሁሉ ችግር ምንጩ ወያኔና ህገ አራዊቱ ነውና በተቀነባበረ ህዝባዊ አመጽ መወገድ ይኖርበታል ማለት ነው። ድርቢያብር አንበሳ ያስር ነውና የምናስረው አንበሳ ባይኖርንም የሚኒሊክ ቤተ መንግስት ሰፍሮ ባለው የአውሬ መንጋ ላይ መረባረቡ ግን ለነገ የማይባል ብሔራዊ ግዴታ ነው። ዛሬ አርሶ አደሩ ከቀዩ እየተፈናቀለ መሬቱን ለዘመን አመጣሽ ወያኔ የህንድ የአረብና የፈረንጅ ቱጃሮች ከመስረከቡም በላይ ቀዩን እየለቀቀ በሚሰደድበት በርካታው የከተማው ኗሪ ህዝብ በውሃ እጦት በመብራትና ትራንስፖርት እጥረት እየተሰቃየ ከመሆኑም በላይ የሚበላው አጥቶ የበይት ተመልካች በሆነበት ህዝበ ሙስሊሙም ሆነ ህዝበ ክርስቲያኑ በነጻ ሃይማኖቱ ብሎም አምላኩን እንዳያመልክ ወያኔ በካድሬዎቹ እያመሰው ባለበት ተማሪው አስተማሪው ነጋዴውና ቀሳውስቱም ሆነ ምእመናኑ በአጠቃላይ እየታመሰ በሚገኝበት አገሪቱ እንዳለች በማህበራዊ ኑሮ ቀውስ እየተናጠች በፖለቲካና በኢኮኖሚ ቸነፈር እየተገረፈች በሚትገኝበትና በተመሳሳይ መልኩም በውያኔ ውስጥ የጦዘው ሽኩቻ በላይኛው በመካከለኛውና በታችኛው የአመራር አባላትና አካላት ውስጥ በመውረድ ድርጅታዊ ህልውናቸው እየተፈታተነው ከመሆኑም በላይ ተለጣፊ ድርጅቶቹም ከዋኝ አጥተው እየተዝለፈለፉ ባሉበት ህዝቡም በበኩሉ በሚያመቸው አጋጣሚ ሁሉ ሰላማዊ ሰልፍ በመውጣት ድምጹን በሚያሰማበት ብሎም እንብተኛነቱን በተለያየ ስልት በሚያስተጋባበት በአሁን ወቅት ትግሉን ወደ ላቀ ደረጃ ለመውሰድ በበቂ የተደራጀ ኃይል እንደ አንድ ሰው የቆመ ህዝብና የተቀነባበረ የትግል ስልትና ስትራቴጂ መቀመር ይጠይቃል። ዛሬ ላይ ቆመን በርግጠኝነት ለመናገር አገራችን ኢትዮጵያ ለውጥ አርግዛ ጫንጫን እየተነፈሰች ትገኛለች። አዋላጅም አማላጅም ትሻለች። በተመሳሳይ መልኩም ያገራችን አየር እየተነፈሰ ያለው ያው ለውጥንና ለውጥን ብቻ ነው። ታዲያ በአገር ውስጥም ሆነ በውጭ አገር ያሉት ድርጅቶች ምን እያደረጉ ነው? ኢህአፓስ የሚሉትና ተመሳሳይ ጥያቄዎች መልስ ማግኘት አለባቸው። ኢህአፓ ደግሞ ግንባር በተግባር በተጨባጭ በአገር ቤት እንገናኝ ብሎ ላስተላለፈው የሀገር አድን ጥሪ መልስ የሰጠ ድርጅት መኖሩን እንጠራጠራለን። ኢህአፓ ግን በበኩሉ ህዝባዊ ድርጅት እንደመሆኑ ህዝባዊ ጥያቄዎችን ማስተናገድ ብቻ ሳይሆን መመለስም መቻል አለበትና የአቅሙን ሁሉ እያደረገ ከመሆኑም በላይ ድርጅታዊ አቅሙን እየገነባ ይገኛል። እንደ ሌሎች ድርጅቶች ነገር ዓለሙን ረስቶ የወሬ ቁና መሆንና ባዘቦት ቀን በወሬ መጠመድን ግን በጭራሽ አይመርጥም። ህዝቡም ቁርጥ ያለው ቀን ሲመጣ በቆራጥነት ወያኔን በሚገባው ቋንቋ ሊያናገረው የሚችለው ያው ኢህአፓ መሆኑን ጠንቅቆ ያውቃል። ስለዚህም ኢህአፓ ድርጅታዊ አቅሙን በመገንባትና አይቀሬውን ህዝባዊ ግዳጅ መወጣት አለበት ማለት ነው። ትግሉንም በቀጣይነት ለመምራት ሆነ ለማስተባበር ድርጅታዊ ብቃቱን ማሳየት መቻል የግድ ይሆናል ማለት ነው። ናሚያፓ አንጋፋና በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ጠንካራና በሳል ድርጅት መሆኑ ግልጽ ነው። በአሳር በመከራ የተፈተነች ህይወት ያለው ፍጹም ነው እምነቴ የትግሉ ነው ህይወቴ ብሎ በመነሳት ሁለት አምባገነን አገዛዞችን አንበርክኮ ሶስተኛውን ለመጣል እየታገለ ያለ በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ዝና ያለው ድርጅት መሆኑ የማይካድ ሐቅ ነው። በሂደትም ውስብስብ የሆነውን የኢትዮጵያን ፖለቲካዊ ማህበራዊና ዲፕሎማሲያዊ ከበባ ሰብሮ ከመውጣትም አቋያ ሁለንተናዊ አቅሙን አጠናክሮ ቀጥሏል። ነባርና ዘመን አመጣሽ ጣላቶቹንም እንዳመጣጣቸው እየመከተና ቅስማቸውን እየሰበረ ማንነታቸውንም ለህዝብ ያጋለጠና ለብሔራዊ ትግሉም አቅጣጫን በማስጨበጥ ረገድ ጎላ ያለ ብሔራዊና ታሪካዊ ሚናውን እየተጫወተ ይገኛል። ኢህአፓ የፓርቲ ፖለቲካም ሆነ የመድብለ ፓርቲ ባህል ጭራሽ በሌለበት እና መለኮታዊ እንጂ ህዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ ተወልዶ ዲሞክራሲና የነጻነት መንፈስ እንዲፈካ ፖለቲካዊ ተስፋና ፍላጎት እንዲስፋፋ የእኩልነትና የፍትህ ስሜት እንዲንሰራራ የመሻሻልና የእድገት ፍላጎት እንዲጠነክር የህግ የበላይነት እንዲሰፍን የህዝቦችን እኩልነት ማከል አደረገ ብሔራዊ አንድነት የታገለና እየታገለ የቀጠለ ድርጅት ነው። ስለዚህም በወርድና በስፋቱ በቅርስና ይዘቱም ሆነ በስነ ምግባሩ ኢትዮጵያዊነቱን በመጠበቅ ሰፊና ብሔራዊ ሆኖ ነው የቀጠለው። እንደ ጎሰኞችም ሳይሆን በአወቃቀሩም ሆነ በአደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ ድርጅት ነው። ወለም ዘለም ሳይል እውነቱን ተናግሮ መሸበት ማደር የሚለውን ብሂል የኖረ ድርጅት ነው። በመሆኑም ኢህአፓ ከማንም በፊት ጎሳ የሚለውን የወያኔ ነጠላ ዜማ ያጋለጠ ብቻ ሳይሆን በዱር በገደሉም በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ኃይል ነው። ባጭሩ ኢህአፓ ትምክተኝነትንም ሆነ ጠባብ ብሔርተኝነትን ከአንድ ባህር የተቀዱ የህብረተሰብ ጠንቆች ናቸው ብሎ ያምናል። በመሆናቸውም ሰውን በሰውነቱ ሳይሆን በዘርግንዱና በቆዳው ቀለም ከፍና ዝቅ አርጎ ከማየት አባዜ የመነጩ አሉታዊ ስሜቶች በመሆናቸው እጣፈንታቸው ከወያኔ እልፈት ጋር የተቆራኘ መሆኑን ያምናል። ጎሰኝነት የአንድነት ተውሳክ ነው። በይዘቱም የዘር ፖለቲካ በመሆኑ ጸረ ስብዕና፣ ጸረ ዴሞክራሲ፣ ጸረ አንድነትና ጸረ ሰላም ከመሆኑም በላይ በዘረኝነት የተለከፉ ፖለቲከኞች ሁሉ ከሰው ተራ የወጡ አረመኔዎች ናቸው። የሀገራችን ፖለቲካ ብሎም በትረ መንግስቱ ከሁለቱ ስሜቶች በላይ በሚያስብ በሳልና ሀገራዊ መንግስት እስካልተተካ ድረስ ስንቅና ትጥቃቸው ቂምና ቁርሾ ለሆነው ትምክተኞችና ጠባብ ብሔርተኞች ተመቻችተን እንቀጥላለን ማለት ነው። ስለዚህ የዜጎችን ኩልነት ማከል ያደረገ ብሔራዊ አንድነትን መገንባት ብሎም ህዝብ በቀጥታም ሆነ በተዘዋዋሪ በትረ መንግስቱን የሚቆጣጠርበት የህግ የበላይነት የተረጋገጠባትና የሰው ልጅ በሰውነቱ የሚከበርባት ኢትዮጵያን በመፍጠር የሁለቱን ኢሰባዊ ስሜቶች ደብዛ ማጥፋት ይቻላል። ለዚህም ነው ኢህአፓ በወርድ በስፋቱ ባወቃቀሩም ሆነ ባደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ በመሆኑ ጨክ ነው የሚጠሉት። በአንጻሩ ደግሞ አባላቱና ደጋፊዎቹ በጣም ይኮሩበታል። የአባላትና ደጋፊዎቹ ጽናት፣ እምነት፣ ጥልቅ ያገር ፍቅር ስሜታቸውና ወኔያቸው የማይነጥፈውን በቀጣይነት ለሚታገሉለት ነጻነት፣ እኩልነት፣ ዴሞክራሲ ብሔራዊ አንድነትና ሉዓላዊነት አስተማማኝ የትግል መሳሪያቸው መሆኑን ጠንቅቀው ስለሚረዱ ነው። የፖለቲካ ንቃት፣ ጥራት፣ ብስለትና ብቃታቸው እንዲሁ በቀጣይነት የሚመነጨው ከዚሁ ቋሚ ከሆነው የድርጅታቸው መተክል ነው። ለእናት ሀገራቸው ቀናይ በመሆናቸው ዓላማቸው፣ ፍልስፍናቸው፣ ርዕዮተ ዓለምም ሆነ አጀንዳቸው ኢትዮጵያዊ ነው። በመሆኑም ጠባብ ብሔርተኞች ወያኔና ለወያኔ ሁለት ሆድ ያላቸው መሃል ሰፋሪዎች ሁሉ ይጠሏቸዋል። ይህ ደግሞ ጸጋቸው ነው። ኢህአፓና አባላቱ ለሀገራቸው ያላቸው ፍቅር ፍጹም የማይጠፍ ከመሆኑም በላይ በገንዘብና በንዋይ የሚለካ ሸቀጥ እንጂ ፍቅር አለመሆኑን ጠንቅቀው ያውቃሉ። ለዚህም ነው ሞቅ ደመቅ ሲል አጉል መኮፈስ፣ ዘጭ ረጭ ሲል ጭራሽ መረበሽ የማይታይባቸው። ለዚህ ነው ወያኔና መሰሎቹ የኢህአፓስም በተነሳ ቁጥር ጭልፊት እንደሳታት ዶሮ ጭር የሚሉትና የሚረበሹት። ስለዚህ ወያኔና ስርዓቱ በተቀነባበረ የህዝብ አመጽ መወገድ አለበት ከተባለ ኢህአፓን ጥሎ ጉዞ አይሆንም። ኢህአፓ ዛሬም እንደ ትላንቱ ነገም እንደ ዛሬው በትግል መሞት ህይወትን እየዘመረ ሊሞት አንድ ሐሙስ በቀረው ወያኔ ላይ የአገር አድን ዘመቻውን ከኢትዮጵያ ህዝብ ጎንና አንድነት ኃይሎች ጋር በመተባበር ትግሉን ለማጧጧፍ ዝግጁ ነው። ለዚህም ዛሬም እንደትላንቱ ከሩቅ ሳይሆን በቅርብ በትግሉ ሜዳ ከህዝባችን ጋር አንድ አካል አንድ አምሳል በመሆን ከወጣቱም ከአዛውንቱም ከሴቱም ከወንዱም ጋር በመዋሃድ የጋራ ጠላትን በጋራ መጥቶ የጋራ እጣ ፈንታችን በጋራ ለመወሰን በሚደረገው ወሳኝ ፍልሚያ ላይ ይገኛል። ወቅቱ የሚጠይቀውም ተጣማጅ አርበኛን እንጂ ዱላ ወይስ መላ በሚል የአፍዝ አደንግዝ ፖለቲካ መጠመድን አይደለም። ስለዚህ የአንድነት ኃይሎች ሁሉ በመተባበር ህዝብም እንደ አንድ ሰው መንቀሳቀስ ይችል ዘንድ ኃይልና አቅማቸውን ማስተባበር በወያኔ ላይ የማያዳግም እርምጃ መውሰድ ያለባቸው ጊዜ አሁን ነው። ወደፊት በሉለት ይለይለት ነው ነገሩ። እናቸንፋለን። አሁን ተነሳ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስላም አርባሶስት ቁጥር አራት መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማቆላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ሰብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሙት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ ያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበው የሚያስፈጽመው ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ግር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዲሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገድዶ መምጣቱ ግን አይቀርም። ተገድዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርካነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የፈጣውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከርተው ቢለምኑትም በእንቢታ አፋፈራቸው እንጂ ስምምነቱን አልቸራቸውም። ትላንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ ከወዲያኛው ንጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዲሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዲሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ ይወታደሩና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በአገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የሐላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በአገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የአገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትንና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን፣ ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በምክክርና በድርድር እንዲሁም በህዝበ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን፣ የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል።
የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን፣ ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም፣ ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እላስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ።
Yeah.